አስቸኳይ ጊዜ አዋጁ የተፈጻሚነት ቦታ ውስንና ወቅቱን የሚያጠረ እንዲሆን ኢሰመኮ ጠየቀ። በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂ መካከል የተፈጠረውን ግጭት ተከትሎ የሚኒስትሮች ምክር ቤት ያወጣውን የአስቸኳይ ጊዜ አዋጅ የህዝብ ተወካዮች ምክር ቤት የሚያጸድቀው ከሆነ ተፈጻሚነቱ ከሳምንታት ወይም ከአንድ ወር እንዳይበልጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። የአዋጁ ተፈጻሚነትም በአማራ ክልል ብቻ የተገደበ እንዲሆን የጠየቀው ኮሚሽኑ የዳኞችና የምክር ቤት አባሎች ልዩ መብት ጥበቃ ማረጋገጥ እንደሚያስፈልግም ገልጿል። በሌላ በኩል ከግጭት ሁኔታዎች እያገገሙ ያሉት የአማራ ክልል ከተሞች ዛሬ የተሻለ መረጋጋት ሰፍኖባቸዋል ሲሉ ነዋሪዎች ተናገሩ። ባህር ዳርንና ጎንደርን ጨምሮ በክልሉ ዋና ዋና ከተሞች የሰዎች የተሽከርካሪዎችና የንግድ እንቅስቃሴ እንደጨመረ ነዋሪዎቹ አክለዋል። በአንጻሩ በመሠረታዊ ሸቀጦች ላይ ከፍተኛ ዋጋ ንረት እንደሚታይም ነዋሪዎቹ ጠቁመዋል። በተያያዘ ዜና ባልደራስ ለእውነተኛ ዲሞክራሲ ፓርቲ ባወጣው መግለጫ በአማራ ክልል ለተስፋፋው ግጭት መንግስትን ተጠያቂ አድርጎ ችግሩ በፖለቲካዊ ውይይትና ድርድር እንዲፈታ ሲል ጥሪ አቅርቧል። የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ በትላንትናው ዕለት በሰጡት መግለጫ ግን በአማራ ክልል ያለውን ግጭት በሰላም ለመፍታት ጽንፈኛና ዘራፊ ያሉት ኃይል ትጥቅ እንዲፈታ በመንግስት ቅድመ ሁኔታ እንደተቀመጠ አስታውቀዋል። ኬኔዲ አባተ በጉዳዩ ላይ ያሰናዳውን ዘገባ እንደሚከተለው ያቀርበዋል።
የሚኒስትሮች ምክር ቤት አርብ ሐምሌ 28 ቀን 2015 ዓ.ም ባካሄደው ስብሰባ በአማራ ክልል አስቸኳይ ጊዜ አዋጅ እንዲታወጅ የወሰነውን ውሳኔ የህዝብ ተወካዮች ምክር ቤት የሚያጸድቀው ከሆነ ተፈጻሚነቱ ከአንድ ወር ወይም ከተወሰኑ ሳምንታት እንዳይበልጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠይቋል። ኮሚሽኑ ዛሬ ቅዳሜ ነሐሴ 6 ባወጣው ጋዜጣዊ መግለጫ በሚኒስትሮች ምክር ቤት በታወጀው የአስቸኳይ ጊዜ አዋጅ ቁጥር 6 2015 ላይ ያዘጋጀውን ባለ 26 ገጽ የሰብአዊ መብቶች ትንታኔ እና ዝርዝር ምክር ሐሳቦች ለህዝብ ተወካዮች ምክር ቤት መላኩን አስታውቋል። የኮሚሽኑ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኩ አጌታቸው ስለ ምክር ሐሳቡ ያስረዳሉ።
ሁለት መሰረታዊ ሐሳቦችን ያነሳል ምክር ሐሳቡ። አንደኛ በሰብአዊ መብቶች መርሆች መሰረት ይሄ የጥብቅ አስፈላጊነት፣ የተመጣጣኝነት፣ ህጋዊነት፣ የዳኝነት ዋስትና የመሳሰሉ እስር መርሆች አሉ። ለአስቸኳይ ጊዜ ሁኔታ ተብለው የተቀረጹ እነዚህ መርሆች በዋነኝነት የሚያገለግሉት የአስቸኳይ ጊዜ ሁኔታ ላይ በጣም ልዩ ሁኔታ መወሰን ያለበት ነገር ስለሆነ የአስቸኳይ ሁኔታ ከመድረሱ በፊት እንደው ነገሮች በሌሎች መንገድ አማራጮች የሰላማዊ አማራጮች ተፈልገው ነበር ወይ የሚለውን ለመመርመር ይረዳል። ጥብቅ አስፈላጊነት የሚለው መርህ ይህንን ይጠይቃል። ስለዚህ በምክር ቤቱ ከዚህ አኳያ እንዲመረም አንደኛው ነገር የአስቸኳይ ጊዜ አስፈላጊ ነው ወይ የሚለው፣ ከዛም በላይ ደግሞ ተፈጻሚነቱ ከክልሉ ውጪ ሀገራዊ መሆን ነበረበት ወይ የሚለውን፣ ሁለተኛው በሀገር አቀፍ ደረጃ የአስቸኳይ ጊዜ ሁኔታዎች ጋር የተፈጻሚነት ወሰኑ ያን ያህል ሊሄድ ይገባል ነበረ የሚለው፣ ሶስተኛው ደግሞ ለስድስት ወር የሚያስችል የሚያስፈልግ አስቸኳይ ጊዜ ሁኔታ ነው ወይ የሚጠይቅ ሁኔታ ነው ወይ የሚሉትን እንግዲህ መርሆቹ ለዚህ ያገለግላሉ። እነዚህ ነገሮች ለመርመር ማለት ነው።
አዋጁ ከወጣበት ጊዜ ጀምሮ እስካሁን ድረስ በነበሩት ተከታታይ ቀኖች በአማራ ክልል ተከስቶ የነበረው የሰላምና ደህንነት ልዩ አደጋ በአሁን ወቅት ተወግዶ መደበኛ እንቅስቃሴዎች ወደ ነበሩበት ሁኔታ መመለስ መጀመራቸው በመንግስት በይፋ የተገለጸ መሆኑን በመጥቀስ ለስድስት ወራት እንደሚቆይ የተደነገገው አዋጅ ጊዜው አጭር እንዲሆን አስፈላጊነቱ በተወካዮች ምክር ቤት ሊመረመር እንደሚገባም የኮሚሽኑ የህግና ፖሊሲ ስራ ክፍል ዳይሬክተሯ ታሪኩ አጌታቸው ገልጸዋል።
መካሰብ የሚሆነው በተለይ ልዩ መብቱን በተመለከተ ይህንን ጥንቃቄ እንዲሻሻል ወይ እንዲሻሻል ነው። አገላለጹ ግልጽ በሆነ መልኩ እንዲደረግ ነው። የመጀመሪያው መካሰባችን እንዲሻሻል ነው። ከተጠሚነት ወሰኑ ላይ ደግሞ እንግዲህ የክትትል ቦርድ በህዝብ ተወካዮች ክትትል የሚያስፈልገው ለዚህ ነው። ለእያንዳንዱ ሁኔታዎች ይለዋወጣሉ። በተለይም ደግሞ እንግዲህ ራሱ መንገያዙ በሰጣቸው ተከታታይ መግለጫዎች ሁኔታው እንደረገበ እንደተሻሻለ በአንጻራዊ ሁኔታ ነገሮች እየተሻሻሉ እንደመጡ ነው። በክልሉ በአማራ ክልል ላይ በተለይ እና ይህ ከሆነ እንግዲህ ጥብቅ አስፈላጊነቱ የሚለው እንደገና ሊመረመር ይገባል ማለት ነው። ስለዚህ ክትትልም የሚያስፈልገው የኮሚሽናችንም የደህንነት ተቋማቱም የህዝብ ተወካዮች ምክር ቤትም የመጡ ለውጦች ከገነዛቤ ሊገቡ ይገባል በሚል ነው። ምክንያቱም እኛ ለሰባዊ መብቶች አደጋ ሁኔታ ስለሆነ ያሳስከብ ሁኔታ እንዳይኖር ነው እንደ ሰባዊ መብቶች ተቋም የምንመክረው።
ስለዚህ ቢቻል ምክር ቤቱ እንዳያጸድቀው ካልሆነ ደግሞ እንዲያሳጥረው የምትፈልጉት ማለት ነው? በማናቸውም ጊዜ ብቁ ነጻና ገለልተኛ የዳኝነት አካላትና የፍትህ ስርዓት መኖር የግድ በመሆኑ እንዲሁም የህዝብ ተወካዮች ምክር ቤት ያስቸኳይ ጊዜ ወቅት ክትትልና የኮሚሽኑ የሰብአዊ መብቶች ክትትል በነጻነት መቀጠል ስላለባቸው የዳኞችና የምክር ቤት አባሎችን ልዩ መብት ጥበቃ ማረጋገጥ አስፈላጊ መሆኑንም ዳይሬክተሯ ታሪኳ ጌታቸው አሳስበዋል። በሌላ በኩል ከግጭት ሁኔታዎች ያገገሙ ያሉት የአማራ ክልል ከተሞች ዛሬ የተሻለ መረጋጋት እንደሰፈነባቸው ስማቸው እንዳይጠቀስ የጠየቁ ነዋሪዎች ተናግረዋል። በባህር ዳር ከተማ የታክሲ አገልግሎትም መጀመሩን ለአሜሪካ ድምጽ የገለጹ የከተማው ነዋሪ ሆኖም እንደ ባንክ ያሉ የአገልግሎት ሰጪ ተቋማት ዝግ መሆናቸውንና በሸቀጦች ላይ የዋጋ ጭማሪ መኖሩንም ገልጸዋል።
ዛሬ ከሁላ ጎደል አልፎ አልፎ ቤቶችም ሱቆችም እየተከፈቱ ነው። የጸጥታ ሁኔታም ሰላም ነው። ዛሬ አሁን ደህና ነው። እነሱ ፓስ በፓትሮል ይንቀሳቀሳሉ። ታክሲ ጀምሯል። ዛሬ በዚባት ታክሲ ጀምሯል። ሰውም እየተንቀሳቀሰ ነው። በሰላም ቤተክርስቲያን ጠዋት ሂዶ በሰላም ወደ ቤት ተመልሷል። ሌላውም እየተንቀሳቀሰ ነው። አጠቃላይ ባንኮች ዝግዳቸው የገንዘብ ጥረት አለ እንጂ ሌላው ሰላማዊ እንቅስቃሴ ወደ ህብረተሰቡ እየተንቀሳቀሰ ያለው አሁን የአቅርቦት ችግር ነው። አሁን የተከፈቱ ሱቆች ግድም ከፍተኛ የአቅርቦት ችግር አለ። ነዳጅ የለም። እንደልብ መንቀሳቀስ አይችልም። ቀድሞ የቀዱት መኪኖች፣ ተሽከርካሪዎች ካልሆኑ ታክሲዎች የነዳጅ ችግር አለ። ያው መኪኖች ስላልገቡ ይመስለኛል የአቅርቦት የሽንኩርት ኪሎ 220 ብር እየተባለ ነው። ዛሬ ጎበት ቢባል የለም። በቃ አትክልት ቢባል አታገኝም። አሁን ገበያ ላይ ለይት ከ800 ብር 1400 ብር ነው ያስገቡት በአንድ።
ሌላ የባህር ዳር ነዋሪ ደግሞ ስለ ከተማው ድባብ ተከታዩም ብለዋል።
ባህር ዳር ሰላም ነው። ሰላም ነው። ሁሉ ሰላም ነው። አሁን መንገዶች ክፍት ናቸው። በሙሉ ክፍት ናቸው። አሁን ያሉት እንቅስቃሴ ተጀምሯል። ከመኪና መኪኖቹ የጭነት መኪኖቹ ተነስቶባቸው የነበሩት አንዳንዶቹ እንቅስቃሴ ጀምረዋል። አሁን ላይ ሰላም ነው። በአንጻሩ ሰላም ነው። እስካሁን ባለው
ሰውስ እንዴት ነው? ከተማው ላይ እየተንቀሳቀሰ ነው? የሰው እንቅስቃሴ ይታያል በደንብ?
አሁን አብዛኛው በእግር መኪኖቹ እንዳልኩ የጭነት መኪኖቹ ነው የሚንቀሳቀሱ። በእግር እንቅስቃሴ አለ። በከተሙ ውስጥ ወታደሮች አሉ፣ ይንቀሳቀሳሉ። ፖሊስም አሁን አልፎ አልፎ እንቅስቃሴ እያካሄደ ነው። በአንጻሩ ውስጥ አሁን ከነበሩት ቀናቶች የተሻለ ሰላም አለ። ሱቅ አልተጀመረ። ምናልባት በየሰፈሩ ያሉ ሱቆቹ እየሰሩ ነው። ነገር ግን ሌሎቹ ሱቆች አልተከፈቱም። ከተማ ላይ ያሉ ሱቆች የተሸቀ ሱቅ ምናምን ስራ አልጀመረም። ገና ነው። የመንግስት አገልግሎት ተቋማቶች ስራ አልጀመሩም። ማንም ስራ አልጀመረም። ባይዘ እና ምናልባት ሰኞ ማክሰኞ ሊጀመር ይችላል የሚል ግምት አለኝ። ግን በአሁኑ ባለው የመንግስት ተቋማት ስራ አልጀመሩም። ባንክም እንደዛው ነው። ያው ባንክ ስራ አልጀመረም። ገና ነው።
አየር መንገድ እንደው አገልግሎት እየሰጠ ነው።
እሱ ማክሰኞ ምናምን ወይም ሮቡ አካባቢ ሊያቋርጥ እንጂ ከዛ ውጭ እንደሚሰጥ የህዝቡ ሰዎች ነገሮች የአየር ትራንስፖርቱን የተጠቀሙ ሰዎች አሉ።
የጎንደር ከተማም ዛሬ ከትናንቱ የተሻለ የሰዎች እንቅስቃሴ እንደተስተዋለባት፣ በተወሰነ መልኩ በጎዳናዎች ላይ ተሽከርካሪዎችም መኖራቸውን አንድ የከተማዋ ነዋሪ ገልጸዋል። አውሮፕላን ማረፊያው አገልግሎት መስጠት መጀመሩንም የተናገሩት እኚሁ አስተያየት ሰጭ አልፎ አልፎ የንግድ ተቋማት የተከፈቱ ቢሆንም የዋጋ ጭማሪ መኖሩን አመልክተዋል።
ተንቀሳቅሻለሁ፣ ለማየት ሞክሬያለሁ። ያው እንቅስቃሴዎች ሙሉ በሙሉ ባይሆን ከሞላ ጎደል ይታያል። ሚኒባሶችም ይሽከረከራሉ። የግንኙነቶችም አንድ መጠን የሆነ ቁጥር ይታያሉ። ያው ሙሉ በሙሉ ባይጀምርም ሱቆችም የተወሰነ ቦታ ተከፍተዋል። ቀጥሎ ምናልባት ተቸገረን አንዱ ይህ አይነት እንቅስቃሴዎች የኮንቴነር ዙሪያ ምናምን ያሉ እንቅስቃሴዎች ጀምረዋል። እና ያው ድባቡ ግን በጣም ጸጥ ያለ ጎንደር የማይመጥን አይነት ነገር ነው።
እስኪ እንደው ምን ታዘቡ? በአጠቃላይ ከቀናት በኋላ ነው የወጡት ከአካባቢዎት እና ምን ታዘቡ?
ያው ያየሁት አንደኛ በቃ ሰው የመደናገጥ እና የተስፋ የሌለ ህይወት የለም፣ ነገ ምን እንደሚሆን በሳት ምን ሊወጥ ሊመጣ እንደሚችል በእርግጠኝነት ሊከሰት የሚችለው ነገር ሳይታወቅ የሚኖርበት ዓለም ውስጥ እንዳለ ነው
የሚሰማው ከኔ ከራሴ ጀምሮ ግን ያው የለችሁ ለማግፋት ይመስለኛል ሰን ጀንግል ምንም ያዘ ሰው ወዳዋቂ ሰዓት አለ የነባሶችም የሚንቀሳቀሱ አሉ ብዙም የደመቀ ነገር አልተሰማም ኮንቴነር ላይ ካሉ ትምህርት ላይ ሰዎች ሲበሉ ሲጠጡ አይቻለሁ እና ያንን የሚያስተናግድ ነገር አለ አየር ማረፊያ እኮ በቀደም አንድ አራት በረራዎች እንዳረፉ ሰምቻለሁ ከትናንት በፊት ትናንት አርብ ከሆነ ሐሙስ ዕለት ማለት ነው ትናንት ያ በረራ ይቀጥል አይቀጥል አላወቅኩም አልደወልኩም ግን እንደሚቀጥል ነው በአጠቃላይ ማህበራዊ ችግሩ ግን ብዙ ነው የዋጋ ጭማሪም ጨምሯል በዚህ ያህል ይጨምሯል ብሎ ማለትም እንኳ ባይቻል 120-130 ዜት 160 ሚሊዮን እንደዚህ አይነት ነገር ምግብሎች ምነች እንደዚህ የመጨመር አይነት እንትኖች አሉ እና ይሄ በማህበረሰቡ ላይ እንግዲህ ካለ ሰፊ ችግር ጋር ተዳምሮ ጣና ቀላል ሊሆን አይችልም ብዬ ገምታለሁ ከባድ ነው ጣና
የሰሜን ሸዋ ሸዋሮቢት ደግሞ የባንክ አገልግሎትም እንደተጀመረባት አንድ የከተማዋ ነዋሪ ተናግረዋል
ምንም የለም መኪና መንገድ ጀምሯል ስራ ሁሉም ጀምሯል አሁን ተከፍቷል እንቅስቃሴ ዛሬ ገበያ ነው ሁሉም ወጥቷል ባንክ ምንም ተከፍቷል ትላንት እስከ 8 ሰዓት ነው ምናምን ተጠዋል አሁን ከፍተናል ዛሬ ቅዳሜ ያው ሊሰሩ ነው እስከ 10 ሰዓት መሰለኝ ዛሬ እንደዛዎች ያለው መኪኖች እንቀሳቀሳሉ ታክሲ የሚሰራውም መኪኖች ናቸው ባጃጅ ሞተር ምናምን ተከልክሏል
ይህ በእንዲህ እንዳለ ባልደራስ ለእውነተኛ ዴሞክራሲ ፓርቲ ዛሬ ባወጣው መግለጫ በአሁኑ ወቅት በአማራ ክልል እየተካሄዱ ላሉ ውጊያዎች መሰረታዊ ምክንያቶች ለአመታት በአማራው ማህበረሰብ ላይ የተጫኑ ጭቆናዎች በሰላማዊ መንገድ እንዲፈቱ ህዝቡ በተደጋጋሚ ላቀረባቸው ጥያቄዎች አዳማጭ መጥፋቱ እንደሆነ ይታመናል ብሏል። በአሁኑ ወቅት በክልሉ ባለው ግጭት ላይ መንግስት ከመጠን ያለፈ ኃይል ተጠቅሞ በሰላማዊ ነዋሪዎች ላይ በአየርና ከባድ መሳሪያ በመጠቀም ጥቃት እያደረሰ ነው በማለት የከሰሰው ባልደራስ ይህ ድርጊት በአስቸኳይ እንዲቆም ሲልም ጠይቋል። ይሁን እንጂ ጽንፈኛና ዘራፊ ብሎ በሚጠራቸው አካላት ላይ ህግ ማስከበር የሚለውን እርምጃ መውሰዱን የሚገልጸው መንግስት መከላከያ ሰራዊቱ ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በሚል የሚቀርብበትን ክስ ከዚህ ቀደም አስተባብሏል። እንዲያውም ጽንፈኛና ዘራፊ ባሏቸው ኃይሎች ላይ ተወሰደ ባሉት የህግ ማስከበር እርምጃ ወቅት የአማራ ክልል ህብረተሰብ ለሰራዊቱ ድጋፍ ማድረጉን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የአስቸኳይ ጊዜ ጠቅላይ መምሪያው ያከናወናቸውን ተግባራት በተመለከተ ትናንት ለሀገር ውስጥ መገናኛ ብዙሃን መግለጫ በሰጡበት ወቅት ተናግረዋል። በሰላማዊ ሰዎች ላይ ስለደረሰው ጉዳት ግን አልገለጹም። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በዛሬው መግለጫው በአማራ ክልል ላለው ግጭት መፍትሄ ለማስገኘት የፌደራሉ መንግስትና ፋኖ በዋና ዋና ሀገራዊ ጉዳዮች ላይ ፖለቲካዊ ውይይትና ድርድር እንዲጀምሩ ጥሪ አቅርቧል። በአማራ ክልል ያለው ግጭት እንዳሳሰባቸው የገለጹ የተለያዩ ዓለም አቀፍና የሀገር ውስጥ አካላትም ችግሮች በድርድርና ውይይት እንዲፈቱ መጠየቃቸው ይታወቃል። የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ ግን በትናንቱ መግለጫቸው መንግስት ማንኛውንም ጥቃት መከላከል የሚያስችል ኃይል መገንባቱን ገልጸው ሆኖም በአማራ ክልል ያለው ግጭት በሰላም እንዲፈታ ከተፈለገ መሟላት አለበት ያሉትን ቅድመ ሁኔታ አስቀምጠዋል።
እንኳን በውስጣችን የሚፈጠሩ ችግሮች ይቅርና ከሌሎች አካባቢዎች ከየትኛውም ወገን የሚሰነዘር ጥቃትን ለመመከት የሚያስችል የጸጥታና የደህንነት ተቋማት ሀገራችን መገንባቷን ጠላትም ወዳጅም በዚህ አጋጣሚ እንዲገነዘብ ማሳሰብ እንወዳለን። የሰላም አማራጮችም ለማንኛውም ለሁሉም ምንጊዜም ክፍት መሆናቸውን አሁንም ደጋግመን እንገልጻለን። ከነዚህ ኃይሎች የሚጠበቀው በዝርፊያ በግድያና በልዩ ልዩ መንገዶች የታጠቋቸውንና ያከማቸዋቸውን ህገወጥ የጦር መሳሪያዎች በማስቀመጥ ወደ ተዘጋጁላቸው ካምፖች በሰላም በመሰባሰብ ብቻ ነው። በተለየ መንገድ እነዚህን ኃይሎች ወደ ሰላም ለማምጣት የሚፈልጉ አካላት ካሉም ይህንኑ መንገድ ብቻ መጠቀም ይኖርባቸዋል።
ባልደራስ ፓርቲ የወቅቱን የአማራ ክልል ሁኔታ በተመለከተ ባወጣው በዛሬው መግለጫው ያነሳው ሌላው ጉዳይ ማንነትን መሰረት ያደረገ ያለውን እስር የሚመለከት ነው። ፓርቲው በአዲስ አበባ ከተማ ከ2015 ዓ.ም ምረት አጋማሽ ጀምሮ በአማራ ምሁራን በጋዜጠኞችና በተለያዩ ሙያዎች በተሰማሩ ዜጎች ላይ የነገድ ማንነትን መሰረት ባደረገ መመዘኛ በስፋት እስራትና እንግልት እየተካሄደ ይገኛል ብሏል። በመሆኑም የፓርቲውን አባላት ጨምሮ ያለተጨባጭ ህጋዊ ምክንያት የታሰሩ ሁሉ በአስቸኳይ እንዲፈቱ ሲል ባልደራስ ጠይቋል። ከአስቸኳይ አዋጁ ድንጋጌ በኋላ የህዝብ እንደራሴዎችንና የመገናኛ ብዙሃን ባለሙያዎችን ጨምሮ የተለያዩ ሰዎች በአዲስ አበባ ከተማ መታሰራቸው ይታወቃል። የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ ባወጣው መግለጫ አልፋ ሚዲያ የተባለ የዩቲዩብ መገናኛ ብዙሃን መስራችና አዘጋጅ በቃሉ አላምረውን የኢትዮጵያ ባለስልጣናት በአስቸኳይ ሊፈቱ ይገባል ማለቱም አይዘነጋም። ይሁንና ከአስቸኳይ ጊዜ አዋጁ በኋላ 23 ሰዎች ብቻ መታሰራቸውን ትናንት በሰጡት መግለጫ ላይ የተናገሩት የፌደራል ፖሊስ ምክትል ኮሚሽነር ጄኔራል ዘላለም መንግስቴ እነርሱም በአማራ ክልል ከመንግስት ኃይሎች ጋር ግጭት ውስጥ ከሚገኙና ጽንፈኛ ካሏቸው ቡድኖች ጋር ግንኙነት ያላቸው እንደሆኑ አብራርተዋል።
እነዚህ 23 የሚጠጉ ተጠርጣሪዎች ቀጥታም ሆነ ቀጥታ ባልሆነ መንገድ ከዚህ ዘራፊና ጽንፈኛ ቡድን ጋር የተያያዘ ኔትወርክ በማደራጀት ትግሉን ወይም እዛ የሚደረገውን ጥፋት በማቀጣጠል ከፍተኛ የሆነ ሚና ድርሻቸው የጎላ መሬት ላይ ካሉት ከዘራፊዎች ከገዳዮቹ ባልተናነሰ በከተሞች ሆነው የመረጃ ሽፋን የሚሰጡ ለሚዲያ ሽፋን የሚሰጡ ወይም ደግሞ የሚዲያ ተልኮና ግዳጅ ይዘው በዩቲዩበር በተለያየ መንገድ ስራ የሚሰሩ የሎጂስቲክና የፋይናንስ ማሰባሰብ ስራን ስምሪት ወስደው የሚሰሩ አንዳንዶቹ ደግሞ ለልዩ ግዳጅ ወደ ከተማ የገቡ በቁጥጥር ስር ውለው ምርመራ እያከናወኑ መሆኑን ማሳወቅ እንወዳለን።
ከአማራ ክልል በተጨማሪ እንዳስፈላጊነቱ በመላው ኢትዮጵያ ተግባራዊ ይሆናል የተባለውን የአስቸኳይ ጊዜ አዋጅ ለትርጉም አሻሚ የሆኑና ተለጥጠው በመተግበር ተገቢ ላልሆነ አፈጻጸምና የሰብአዊ መብቶች አደጋ ሊሆኑ የሚችሉ ድንጋጌዎች እንዳሉት ኢሰመኮ በዛሬው መግለጫው አስታውቋል። በመሆኑም ሊደረጉ የሚገባቸውን ማሻሻያዎች በዝርዝር በማቅረብ ምክረ ሐሳብ መስጠቱንም የገለጸው ኮሚሽኑ በመጪው ሰኞ ነሐሴ 8 ቀን 2015 ዓ.ም በአዋጁ ላይ ለመምከርና ለመወሰን አስቸኳይ ስብሰባ የጠራው የሕዝብ ተወካዮች ምክር ቤት የኮሚሽኑን ምክረ ሐሳቦች በጥንቃቄ አጢኖ ተግባራዊ እንዲያደርጋቸውም ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።